amma sagantaa afaan amaaraa tutti fufu. The Voice of America.
America Dance Radio Tabiano. በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ ውድ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ሬዲዮ የአርብ ጥር 21 2013 ዓ.ም ፕሮግራማችንን ነው የምናቀርበው። በመጀመሪያ ለምሽቱ ያሉን ዝግጅቶች እናስተዋውቅ።
የዛሬውን ሰላማዊ ሰልፍ ያዘጋጀነው ትግራይ ህዝብ ላይ የታወጀው ዘር ማጥፋት ጦርነትን በመቃወም ነው።
ክፍት ነው በመንግስት በኩል ይሄን ሆን ብሎ የሚያደርገበት ምንም ምክንያት የለው። ዜጎችን ለማዳን እየሰራ ነው ያለው። ሁሉም ወገኖቻችን ናቸው።
በትግራይ ክልል ውስጥ ደረሰ ያሉት ሰብአዊ ጥፋት የተጣወሙ በሽዎች የሚቆጠሩ የኢትዮጵያ ዲያስፖራ አባላት ትላንት በዋሽንግተን ዲሲ የተቃውሞ ሰልፍ አድርገዋል። ቀዳሚዋ ተናጋሪ ሰልፉን ካስተባበሩት መካከል አንዷ የሆኑት ማርታ ንጉስ ናቸው። ቀጥሎ የተሰሙት ደግሞ በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ናቸው። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዲ በትግራይ ስላለው ሁኔታና የኤርትራውያን ስደተኞችን ሁኔታ ለመመልከት ኢትዮጵያ መግባታቸው ታወቀ። ኢትዮጵያ የቀይ መስቀል ማህበር በትግራይ ክልል አስቸኳይ እርዳታ የሚያስፈልጋቸው ከ3 ሚሊዮን በላይ የሚሆኑ ሰዎችን ለመርዳት 9 ቢሊዮን ዶላር እንደሚያስፈልገው ገለጸ የሚሉትና ሌሎችም ቅንብሮች አሉን። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አራኝ ፍሳዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይሰማል።
እንደምን አመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። በሺዎች የሚቆጠሩ ኢትዮጵያውያንና ትውልደ ኢትዮጵያ በትግራይ ክልል ውስጥ እየደረሰ ነው ያሉትን ሰብአዊ ቀውስና የመብት ረገጣ ለመቃወም ዋሽንግተን ዲሲ ውስጥ ትላንት ሰላማዊ ሰልፍ አድርገዋል። ሰልፈኞቹ የኢትዮጵያና የኤርትራ ወታደሮች ዘር የለየ ግድያ፣ አስገድዶ መድፈር እንዲሁም ዘረፋ እየፈጸሙ ነው፣ የነፍስ አድን ቁሳቁሶች ወደ ክልሉ እንዳይገቡም እየተከለከሉ ነው ሲሉ ከሰዋል። በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ በበኩላቸው ሰልፉን በሕግ ማስከበር ዘመቻ ድል የተደረጉ አካላት ደጋፊዎችና ተባባሪዎች የጠሩት ብዙዎቹን አሳስተው የመሩት ሰልፍ ነው ሲሉ አውግዘውታል። በኢትዮጵያ መንግስት ላይ የቀረቡ የዘር ማጥፋት ክሶችን ውድቅ ያደረጉት አምባሳደሩ ክልሉን ለማረጋጋት የነፍስ አድን ቁሳቁሶች እንዲዳረሱ ለማድረግ ስለተወሰዱ እርምጃዎች ገለጻ አድርገዋል። አድማጮች የዚህን ዘገባ ዝርዝር በአብይ ርዕስ እንመለስበታለን። በተባበሩት መንግስታት የአሜሪካ አምባሳደር ቶማስ ግሪንፊልድ በኢትዮጵያ ያለው የሰብአዊ ሁኔታ እጅግ አሳሳቢ መሆኑን ገለጹ። አምባሳደር ግሪንፊልድ በዩናይትድ ስቴትስ የውጭ ጉዳዮች የሴኔት ኮሚቴዎች የእጩዎች መስማት ሂደት ላይ የኢትዮጵያን ጉዳይ በተመለከተ ማርኬ ከተባሉ እንደራሴ ተጠይቀው በኢትዮጵያ ያለው ሁኔታ እጅግ አሳስቦኛል። ከሶስት አመት በፊት ይህችን አገር አዲሱ ጠቅላይ ሚኒስትሯን እርሳቸው ፕሬዝዳንት ብለው ነው የገለጹት እያከበርን ነበር ብለዋል።
We were celebrating the possibilities of their being able to move forward.
ወደፊት የመራመድ እድል ስለገጠማቸው ለህዝባቸው ብልጽግና የሚያመጡበት ጊዜ ነው ብለን ደስ ብሎን ነበር ብለዋል። አሁን ከራሳቸው ህዝብ ጋር ጦርነት ላይ ናቸው። የተባበሩት መንግስታት ሁኔታውን ቀረብ ብሎ አይቶ እንዴት ምላሽ መስጠት እንዳለበት ማየቱ አስፈላጊ ነው ብለዋል።
It is important that the United Nations take this situation on.
አያይዘውም በተለይ የሰብአዊ ሁኔታው እጅግ አሳሳቢ ነው። ስለዚህ የሰብአዊ እርዳታ ድርጅቶችና ሰራተኞች በትግራይ ክልል ውስጥ ያለውን ሁኔታ እንዲያው ሁኔታዎችን ማመቻቸት አለብን። በተጨማሪም ምን እየተካሄደ እንዳለ ከጠቅላይ ሚኒስትሩ ጋር በጣም ግልጽና ቀጥተኛ የሆነ ውይይት ማካሄድ እያደረጉ ያሉት ነገርም እንዲቆም በወትወትና ግጭቱ እንዲጠናቀቅ ማድረግ አለብን ብዬ አስባለሁ ብለዋል። ምክንያቱም በቀጠናው ላይ ሰፊ የሆነ ተጽዕኖ እያሳደረ ነው ብለዋል። የኢትዮጵያ መንግስት በሰላም ሚኒስቴር አማካኝነት በትግራይ ክልል ስላለው የሰብአዊ ሁኔታ ለተባበሩት መንግስታት ድርጅት ማብራሪያ መስጠቱ ተገለጸ። የሰላም ሚኒስቴር ሚኒስትር ሙፈሪያት ከሚል መስሪያ ቤታቸው በኢትዮጵያ ለሚገኙት የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኃላፊ ፊሊፖ ግራንዲ የተሰጠውን ማብራሪያ በተመለከተ ለጋዜጠኞች በሰጡት አጠር ያለ ገለጻ የኢትዮጵያ መንግስት በትግራይ ክልል ህግን ለማስከበር ከወሰደው ጃ በኋላ በሰባዊ ሁኔታው ዙሪያ እየተከናወኑ ነው ያሉትን ስራ ለተባበሩት መንግስታት ድርጅት ኃላፊዎች አስረድተዋል። በተለይም በኢትዮጵያ በአራት የስደተኛ ማቆያ መጠለያ ውስጥ ስለሚገኙ ኤርትራውያን ስደተኞች ማብራሪያ መሰጠቱን ገልጸዋል። ኮሚሽነሩም የተሰሩ ስራዎችን በአካል ተገኝተው እንደሚመለከቱ ተናግረዋል። ባልዳራስ የጠራው ሰላማዊ ሰልፍ ዕውቅና እንደሌለው ፖሊስ ገለጸ። በኢትዮጵያ ማንነትን መሰረት ያደረገ ጥቃትና ሱዳን የኢትዮጵያን ድንበር መጣሷን በመቃወም ሰላማዊ ሰልፍ እንደሚካሄድ ገልጾ በባልዳራስ ለእውነተኛ ዴሞክራሲ ፓርቲ ለኡድ የተጠራው ሰላማዊ ሰልፍ በአዲስ አበባ ከተማ አስተዳደር ተቀባይነት ያላገኘ መሆኑን የከተማው ፖሊስ ኮሚሽን አስታውቋል። ፖሊስ ኮሚሽኑ ዛሬ እንዳስታወቀው ሰልፉ ተቀባይነት እንዳላገኘ ለባልዳራስ ለእውነተኛ ዴሞክራሲ መጻፉን ጠቅሶ ነገር ግን ከዚሁ በተቃራኒ ሰልፉ እንደሚደረግ በማህበራዊ ሚዲያ ላይ የተሰራጨ ይገኛል ብሏል። ተቀባይነት ያላገኘ ሰልፍ ማድረግ በህግ ተጠያቂ ያደርጋል ሲልም አሳስቧል። ባልዳራስ ሰልፉን ለማካሄድ የሚያስፈልገውን ዕውቅና ለማግኘት ለሚመለከተው አካል ማመልከቻ ማስገባቱን መግለጹን በትላንትናው ምሽት መዘገባችን ይታወሳል። የሱዳን የጦር ሰራዊት ጋዜጠኞች በግጭት ወደሚታመሰው የዳርፉር ግዛት እንዳይገቡ እየከለከለ ነው ሲል የሱዳን ጋዜጠኞች ማህበር ከሰሰ። ዳርፉር ውስጥ በቅርቡ በተካሄዱት ግጭቶች በመቶዎች የሚቆጠሩ ሰዎች ተገድለዋል። ከ100,000 የሚበልጡ ከመኖሪያቸው ተፈናቅለዋል። የሱዳን የጦር ኃይል ጋዜጠኞቹን እንዳይገቡ የከለከለው በጸጥታ ሁኔታ ምክንያት ነው ብሎ ነበር። ከትላንት በስቲያ ረቡዕ ባወጣው መግለጫ ደግሞ ፈጽሞ አልተከለከሉም ሲል አስተባብሏል። ናባ መሁዲን ከካርቱም ያጠናቀረችውን ሪፖርት ቆንጅታየ ታቀርባለች።
እሰጥ አገባው የተከሰከሰው የአልጀዚራ ቴሌቪዥን ጋዜጠኛ ወደ ዳርፉር ለመጓዝ ፈቃድ ጠይቃ ከተከለከለች በኋላ ነው። ሌሎችም ጋዜጠኞች እኛም ተከልክለናል ሲሉ አስተውቀዋል። የሱዳን ጋዜጠኞች ማህበር ጋዜጠኞች ለፕሬስ ነጻነት መከበር እንዲነሱ ተማጽኖ አቅርበዋል።
ده خبر مؤسف خصوصا بيجي بعد ثوره احنا ما بنقدر نقوم بواجب
የጋዜጠኞች ማህበሩ ዋና ጸሐፊ ሐሊድ ፋቲ ናቸው። ባለፈው አገዛዝም ስንቃወመው የነበረ ነው። አሁንም የመንግስቱን ወሳኔ አጥብቀን እንቃወማለን ብለዋል። የፕሬስ ነጻነትንና የመናገር ነጻነትን ለመገደብ የሚደረግ ማናቸውንም ሙከራ ጋዜጠኞች ተቃውሞ መነሳት አለባቸው ሲሉም አክለዋል። የሱዳን የጦር ሰራዊት ወንጀላውን አስተባብሏል። በተለያዩ የሀገሪቱ አካባቢዎች ከኢትዮጵያ ጋር በሚያዋስነው ውጥረት ላይ በሚገኘው ሰሜን ምስራቁ ድንበራችንም ሳይቀር ጋዜጠኞች እንዲገቡ ስናመቻች ቆይተናል ብሏል። ረቡለት የሱዳን የማስታወቂያ ሚኒስቴርም የጦር ሰራዊቱን አቋም የሚደግፍ መግለጫ አውጥቷል። የሱዳን የጋዜጠኞች ማህበር ለፕሬስ ነጻነት በመቆምና በሀገሪቱ የፖለቲካ ለውጥ እንዲመጣ ባበረከተው አስተዋጽኦ ባለፈው የአውሮፓውያን አመት በድንበር የለሽ ጋዜጠኞች ቡድን መሸለሙ ይታወሳል። የተባበሩት መንግስታት ድርጅት መስሪያ ቤቶች እንደሚናገሩት በሱዳን ዳርፉር ግዛት ባለፈው ሳምንት በተቀሰቀሱ የእርስ በርስ ግጭቶች 117,000 ሰዎች በሀገር ውስጥ ከቀያቸው ተፈናቅለዋል። ብዙ ሺዎች ወደ ጎረቤት ቻድ ተሰደዋል።
ቆንጅታየን እናመሰግናለን። ይህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁ የአማርኛ ቋንቋ አገልግሎት ነው።
የአሜሪካ ድምጽን ጨምሮ አምስት የዩናይትድ ስቴትስ መንግስት የመገናኛ አውታሮችን የሚያስተዳድረው የዩናይትድ ስቴትስ ዓለም አቀፍ ሚዲያ USAGM አዲሷ ተጠባባቂ ስራ አስፈጻሚ ኬሎ ቻው እርሳቸው በሚያስተዳድሩት ተቋም ስር ከተለያዩ ሀገራት መጥተው ለሚሰሩ J1 የተባለው ቪዛ ተገልጋዮች ማመልከቻ ፈቃድ እንዲያገኙ ይሁንታ ሰጡ። ካለፈው አመት ሰኔ ወር ወዲህ የቪዛ ማመልከቻ ጥያቄዎች ተቀባይነት ሲያገኙ ይህ የመጀመሪያ ጊዜ ነው። በባይደን አስተዳደር ዓለም አቀፉ ሚዲያ ኤጀንሲ ተጠባባቂ ዋና ስራ አስፈጻሚ ሆነው ባለፈው ሳምንት የተሾሙት ኬሎ ቻው ለጋዜጠኞቹ ቪዛ እንዲታደስ የፈቀዱት ከትላንት በስቲያ ረቡዕ ነው። ቪዛው እድሳት ከተፈቀደላቸው ጋዜጠኞች መካከል በአሜሪካ ድምጽ በተለያዩ ቋንቋዎች ማለትም በአፍሪካ ምስራቅና ደቡብ እስያ እንዲሁም ኢሮዥያ አገልግሎት ውስጥ የሚሰሩ ጋዜጠኞች ይገኙበታል። የዓለም አቀፉ የጋዜጠኞችና ፕሬስ የነጻነት ተሟጋች ባለፈው አመት የቪዛው እድሳት ፈቃድ ለተከለከሉ አንዳንድ ጋዜጠኞች መብት የተሟገተ መሆኑን ጠቅሰው የአሁኑን ውሳኔ የሚደግፍ መሆኑን ባወጣው መግለጫ አስታውቋል። ይሁን እንጂ ዓለም አቀፉ የሚዲያ ኤጀንሲ ቪዛቸው በቅርቡ ስለተቃጠለባቸው ጋዜጠኞች ተጨማሪ የማራዘሚያ ጊዜ የሚፈቅድላቸው ስለመሆኑ ከአሜሪካ ድምጽ ለቀረበለት ጥያቄ ማብራሪያ አልሰጠም። የቪዛቸው ጊዜ ከተቃጠለባቸው ጋዜጠኞች መካከል ቢያንስ አንድ የፓኪስታን ጋዜጠኛ በቪዛው እድሳት ምክንያት ወደ አገሯ የምትመለስ ከሆነ ለደህንነቷ የሚያሰጋት መሆኑን አስታውቃለች። ቀደም ሲል የነበሩት ዋና ስራ አስፈጻሚ ማይክ ፓክ የቪዛው እድሳት ጥያቄዎች አንድ በአንድ የሚታዩ ናቸው በሚል ፈቃድ መስጠቱ እንዲቋረጥ ማድረጋቸው ይታወቃል። በዚህ የተነሳም 30 የሚደርሱ ጋዜጠኞች የJ1 ቪዛቸው መቃጠሉም ተመልክቷል። ወደ ዓለም አቀፍ የኮቪድ-19 እለታዊ ዜናዎች ስናልፍ ጆንሰን ኤንድ ጆንሰን የተሰኘው በዩናይትድ ስቴትስ የመድኃኒትና የሕክምና መሳሪያዎች አምራች ድርጅት የመከላከል አቅሙ 66% የሆነ ጸረ ኮቪድ-19 ክትባት ማበልጸጉን ገለጸ። በኩባንያው ቅርንጫፍ መስሪያ ቤት የተሰራውና አንድ ጊዜ ብቻ የሚሰጠው ይህ ክትባት ደቡብ አፍሪካ ውስጥ የታየውን አዲሱን አይነት ቫይረስ 85% ለመከላከል ውጤታማ ይመስላል ብሏል። እስካሁን በዩናይትድ ስቴትስ በደቡብ አፍሪካና በብራዚል ወደ 44,000 በሚጠጉ ሰዎች ላይ ሙከራ መደረጉን ያስታወቀው ኩባንያው ክትባቱን ወስዶ ህይወቱ ያለፈ አንድም ሰው የለም ብሏል። ጆንሰን ጆንሰን የተሰኘው ኩባንያ ባሰራጨው መግለጫም አንድ ጊዜ ብቻ የሚወሰደው ጸረ ኮቪድ ክትባት በዓለም አቀፉ የጤና ድርጅትም ተቀባይነቱ የሰፋ ነው ብሏል። አድማጮች፣ ዜናው በዚያ በቃ። ከቀሪ የአርብ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ጽዮንን ለዜናው እናመሰግናለን። አድማጮች፣ በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን የአርብ ምሽት ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ amharic.voanews.com፣ በፌስቡካችን ደግሞ @voamharic ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202-205-9942 ነው። አሁን የዕለቱ አብይ ርዕስ ይቀርባል። በሺዎች የሚቆጠሩ ኢትዮጵያውያንና ትውልደ ኢትዮጵያ በትግራይ ክልል ውስጥ እየደረሰ ነው ያሉትን ሰብአዊ ጥፋትና የመብት ረገጣ ለመቃወም በትላንትናው ዕለት በዋሽንግተን ዲሲ ሰላማዊ ሰልፍ አድርገዋል። ሰልፈኞቹ የኢትዮጵያና የኤርትራ መንግስት ወታደሮች ዘር የለየ ግድያ፣ አስገድዶ መድፈር እንዲሁም የነፍስ አድን ቁሳቁሶች ወደ ክልሉ እንዳይገቡም እየከለከሉ ነው ሲሉ ከሰዋል። በዩናይትድ ስቴትስ የኢትዮጵያ አምባሳደር የሆኑት ፍጹም አረጋ በበኩላቸው ሰልፉን በሕግ ማስከበር ዘመቻ ድል የተደረጉ አካላት ደጋፊዎችና ተባባሪዎች የጠሩት ብዙዎችን አሳስቶ የመሩት ሰልፍ ነው ሲሉ አውግዘውታል። ኢትዮጵያ መንግስት ላይ የቀረቡ የዘር ማጥፋት ክሶችን ውድቅ ያደረጉት አምባሳደሩ ክልሉን ለማረጋጋት የነፍስ አድን ቁሳቁሶች እንዲደርሱ ለማድረግ የተደረጉ እርምጃዎችን አውስተዋል። ሀብታሙ ስዩም ዝርዝር ዘገባውን አዘጋጅቷል።
በሺዎች የሚቆጠሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በትግራይ ክልል ውስጥ እየደረሰን ያሉትን ሰብአዊ ጥፋትና የመብት ረገጣ ለመቃወም በትናንትናው ዕለት በዋሽንግተን ዲሲ ሰላማዊ ሰልፍ አድርገዋል። መዓዛ ግደይ ከአስተባባሪዎች መካከል አንዷ ናት።
የዛሬውን ሰላማዊ ሰልፍ ያዘጋጀ ነው ትግራይ ህዝብ ላይ የታወጀው ዘር ማጥፋት ጦርነትን በመቃወም ነው። ይህንን ሰላማዊ ሰልፍ ያዘጋጁት ካሁን በፊትም ሲያዘጋጁ የነበሩት ጀስቲስ ኤንድ ሴኩሪቲ ፎር ትግራይንስ ኤንድ ኢትዮጵያ የሚባል ተቋም አለ። እንዲሁም ከሌሎች የትግራይ ኦርጋናይዜሽንስ አንድ ላይ በመሆን ነው የተዘጋጀው። ዘር የለየ ማጥፋት ነው የምንለው ሁሉም እያየ ነው ያለው ነገር እሱ ስለሆነ ነው። እየተገደለ ያለው የፖለቲካል መሪ ብቻ አይደለም፣ ንጹሃን ዜጎች ናቸው እየተሰደዱ ያሉት፣ እየተገደሉ ያሉት። ንብረት እየተቃጠለ ያለው የንጹሃን ዜጎች ንብረት ነው። ሴቶች እየተደፈሩ ነው። እነዚህ ሰዎች እየተደፈሩ ያሉት የቲፒኤልኤፍ አመራሮች አይደሉም። ሁሉም ኢኖሰንት ትግራይንስ ኤቭሪዌር አክሮስ ዘ ካንትሪ ናቸው እየተገደሉ ያሉት። ለዛም ነው ይሄ ዘር የማጥፋት ጉዳይ ነው የምንለው። ሁሉም ትግራይ ተወላጆች ባንክ አካውንት ፍሪዝ ተደርጓል። ስለዚህ ሁሉም ነገሮች ካየናቸው ወደ ጄኖሳይድ የሚወስድ ነው። ከዛ በተጨማሪ ግን አብይ አህመድ ወደ ስልጣን ከመጣበት ቀን ጀምሮ የትግራይ ህዝብን ዲሞናይዝ የሚያደርጉ ቃላት በመጠቀም ሂማኒቲያችን እንዲጠፋ አድርጓል። ለዛም ነው ሰዎች አሁን እየተነሱ ማጭድም ሆነ በሌላ ነገር ህዝቡን እየገደሉ እየመቱ ያሉት ማለት ነው። ለዚህ ነው እኛ አሁን እየተደረገ ያለው ህግ የሚያስከብር ጉዳይ ሳይሆን ዘርን የማጥፋት ጉዳይ ነው ብለን የምንከራከረው።
የትግራይ ክልልንና የዩናይትድ ስቴትስን ሰንደቅ ዓላማ ያነገቡ በክልሉ ነዋሪዎች ላይ ደረሰ ያሉትን በደል የሚገልጹ መፈክሮችን የያዙ የሰላማዊ ሰልፉ ተሳታፊዎች ቀድመው የተገኙት በአሜሪካ የውጭ ጉዳይ መስሪያ ቤት ደጅ ነበረ። መዓዛ በክልሉ እየደረሰ ነው የሚባለው ጥፋትን ለማስቆም የአሜሪካ መንግስት እርምጃ እንደሚያስፈልግ ታብራራለች።
እስካሁን ድረስ ስናይ እንደነበረ ነው የአሜሪካ መንግስት ከሞላ ጎደል ጦርነቱን ሙሉ በሙሉ ወጥቶ አልተቃወመም። ትራምፕ አድሚኒስትሬሽን ማለት ነው። አዲስ የባይደን ሃሪስ አድሚኒስትሬሽን ከመጣ በኋላ ግን እዛ ያሉ ሰዎች ያላቸው ከንሰርን እየገለጹ ነበር። እስካሁን ድረስ ግን ከንሰርናቸው ከመግለጽ በተጨማሪ ቶሎ ብለው አክሽን እንዲወስዱ የምንፈልገው አክሽኖች አንደኛው የውጭ ወራሪ ኃይሎች እንዳለ ተጠራርገው ከትግራይ እንዲወጡ እንዲያደርጉልን እንፈልጋለን። ትግራይ ለኢንተርናሽናል ሂውማኒታሪያን ወርከርስ አክሰስ እንዲሰጣቸው እንፈልጋለን። ምክንያቱም ህዝባችን እያለቀ ያለው በረሃብ እየሞተ ያለው ምግብ ስለታጣ አይደለም፣ መንገድ ነው የጠፋው። የትግራይ ተወላጆች ብር አዋተናል፣ እጃችን ላይ ይገኛል። ኢንተርናሽናል ኤንጂኦዎች ሁሉም የሚያስፈልግ እርዳታ ይዘው እየተጠባበቁ ነው። ይሁን እንጂ አብይ አህመድና የእሱ ደጋፊዎች መንገዱን አልከፍትም ስላሉ ህዝባችን በረሃብ እያለቀ ነው።
ስሟ ሄለን እንደሆነ የነገረችን ሌላ የሰልፉ ተሳታፊ በበኩሏ በትግራይ ክልል ውስጥ እየደረሱ ናቸው ለምትላቸው በደሎች የጠቅላይ ሚኒስትር አብይ አስተዳደርን ትወቅሳለች።
የአብይ መንግስት ማለት የኢትዮጵያ መንግስት እኛ ኢትዮጵያውያንን ከሌላ ኢትዮጵያውያኖች ተለይቶ የሚደረገውን ጭፍጨፋ ትግራይ ህዝብ ምን ስላረገ ነው? ምንድን ነው የበደለው? እሱ የሚፈልገው እነ ደብረ ጽዮን ከሆኑ ቢፈልጋቸው ድሮ ነበር አይደለ? እንዲህ አዲስ አበባ ሲሄዱ ለስብሰባ እነሱን አይደለም የፈለገው፣ የትግራይ ህዝብን ለመጨፍጨፍ ነው። የህወሀት እጅ አለበት የሚባለው ነገር አላምንበትምም ላምንበትም አልችልም። ቢካዝ ህወሀት የሀገሩ ቅርስ፣ የሀገሩ ሃይማኖት፣ የሀገሩ ቤተ ክርስቲያን አያስደበድብም።
ሳሙኤል ሰጊድ ኤርትራዊ መሆናቸውን የነገሩኝ ሌላኛው የሰልፉ ተሳታፊ ናቸው። እሳቸው የኤርትራ መንግስት በጎረቤት ሀገር ጉዳይ ገብቶ ፈጸመ በሚሉት ወንጀል ደስተኛ እንዳልሆኑ ይናገራሉ። በዚህም ምክንያት ለተቃውሞ ሰልፍ እንደወጡ ነግረውናል።
ዲክታተርሺፕ በሀገራችን ያለ ህዝባችን በድሎ ህዝባችን ረግጦ በጎረቤታችን ራሳቸውን የማያገባው ጉዳይ ገብቶ ህዝቢ መጨፍጨፉ፣ ኢንዱስትሪ መፍረሱ፣ የሚካሄድን ውጊያ በመቃወም ደግሞ ለህዝብ ትግራይ ድጋፍ የሰላማዊ ሰልፍ ለመካፈል ብዬ ነው የመጣሁት።
በዩናይትድ ስቴትስ የኢትዮጵያ አምባሳደር የሆኑት ፍጹም አረጋ በበኩላቸው ሰልፉን በህግ ማስከበር ዘመቻችን ድል የተደረጉ አካላት ደጋፊዎችና ተባባሪዎች የጠሩት ብዙዎችን አሳስተው የመሩትም ነው ሲሉ ተችተውታል። በኢትዮጵያ መንግስት ላይ የቀረቡ የዘር ማጥፋት ክሶችን ውድቅ ያደረጉት አምባሳደሩ ክልሉን ለማረጋጋት ብሎም የነፍስ አድን ቁሳቁሶች እንዲዳረሱ መንግስታቸው እየሰራ መሆኑን ያብራራሉ።
መንግስት አሁንም የትግራይ ህዝብን ጸጥታ ለማስጠበቅ ጽንፈኛው ኃይል ያፈራረሳቸውን መሰረተ ልማት የመጠገን ስራዎችን፣ ቴሌፎን፣ መብራት ኃይል፣ መንገዶች፣ ድልድዮች፣ ኤርፖርቶች አፈራርሰው ነው የሄዱት። ያንን መልሶ የመጠገን ሁኔታ በፍጥነት እየሰራ የሰብአዊ እርዳታውንም ደግሞ በከፍተኛ ሁኔታ እያቀረበ ነው ያለው። በአሁኑ ሰዓት እንግዲህ 92 የሰብአዊ ማለት ምግብና መድኃኒቶች፣ ቁሳቁሶች የማሰራጫ ጣቢያዎችን እንደገና ወደ ነበሩበት እንዲመለስ ያደረገበት ሁኔታ አለ። ጊዜያዊ አስተዳደሩም በየአካባቢው ላይ አስተዳደር እያስመረጠ የከተማ አስተዳደር፣ የወረዳ አስተዳደር ጉባኤዎች እያካሄደ እያስመረጠ እየቀጠለ ነው ያለው። እናም እነዚህ ሁሉ በመደገፍ ተገቢውን ድጋፍ ለማድረግ እየሰራ ነው የሚገኘው እና ምግብ ዋስትና ኮሚሽን ከሚባል አካል ጋር ሆኖ እየሰራ ነው የሚገኘው።
አምባሳደር ፍጹም የኢትዮጵያ መንግስት ከኤርትራ መንግስት ጋር በመሆን በክልሉ ነዋሪዎች ላይ የመብት ረገጣዎችን እየፈጸመ ነው በሚለው ክስም አይስማሙም። ከዚያ ይልቅ የቀድሞ የህወሓት አስተዳደር ፈቶ ለቋቸዋል በሚባሉ በሺዎች የሚቆጠሩ የቀድሞ እስረኞች የሚፈጸሙ ወንጀሎችን ለመቆጣጠር መንግስታቸው እየተንቀሳቀሰ መሆኑን ያወሳሉ።
በሁለተኛ ደረጃ የሚቀርበው ክስ ከኤርትራ መንግስት ጋር መተባበር ያስተቃየ ይገኛል የሚባለው፣ አንደኛ የኤርትራ መንግስት በዚህ ጉዳይ ላይ ተሳትፎ እንዳልነበረው በራሳቸው መግለጫ ሰጥተዋል። በሁለተኛ ደግሞ በኢትዮጵያ መንግስት በኩልም በኤርትራ መንግስት በኩል ለእነሱ የተደረገ ግብዣም የለም፣ ከእነሱ ጋራ መተባበር የተሰራ ስራም እንደሌለ በተደጋጋሚ ገልጿል። ሌላው ግን ምስ በርካታ ወንጀለኞችን ፈተው የሄዱ በመሆናቸው ወደ 13,000 የሚጠጉ እስረኞች ተፈተዋል የሚባል ነገር ስላለ ከዚህ ጋር በተያያዘ የሚያጋጥሙ አንዳንድ ጉዳቶች ሊኖሩ ይችላሉ። ይህን እንግዲህ ከህዝቡ ጋር በመሆን መንግስት አሁን ከፍተኛ የሆነ ስራዎችን እየሰራ ነው የሚገኘው።
ሰላማዊ ሰልፈኞቹ በትግራይ ክልል ውስጥ ዘርን የለየ ጭፍጨፋና የዘር ማጥፋት ወንጀል እየተደረገ እንደሆነ በትናንትናው ትዕይንተ ህዝብ ላይ አሰምተዋል። አምባሳደር ፍጹም ለዚህ ክስም ይህንን መልሰዋል።
እንግዲህ ከአሁን በፊት ከፍተኛ የሆነ ጭፍጨፋ በማይካድራ መካሄዱ ይታወቃል። ስለዚህ በማይካድራ የተካሄደውን የሰብአዊ መብት ኮሚሽንም ዓለም አቀፉ ማለትም የሰብአዊ መብት ተሟጋጅ ተቋማትም ትልቅ አጽንኦት ሰጥተውት ቀጣይ ምርመራ እየተደረገበት ነው ያለው። ሌላ ከዛ የተለየ ነገር ሌሎች አካባቢዎች በግጭቱ ያጋጠሙ ካዥዋሊቲስ ካልሆኑ በስተቀር የሰማ ነው የለም። ግን ደግሞ ለማጣራት መንግስት ክፍት ነው። በመንግስት በኩል ይሄን ሆን ብሎ የሚያደርግበት ምንም ምክንያት የለው። ዜጎችን ለማዳን እየሰራ ነው ያለው። ሁሉም ወገኖቻችን ናቸው። ግን እኛ ባለ መንገድ ካልሆነ በስተቀር አገሪቱ ትፍረስ የሚል አቋም የያዙ ኃይሎች ሚዲያውም፣ በሶሻል ሚዲያውም፣ በሚኒስትሪ ሚዲያውም ከፍተኛ የሐሰት ፕሮፓጋንዳዎችን በስፋት እየረጩ ነው ያሉት። ስለዚህ እውነት እንደሆነ ይዘገያል እንጂ የአደር መጥራቱ አይውቅ አይቀርም።
እኩለ ቀን ገደማ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ደጅ በመገኘት ድምፃቸውን ያሰሙት ሰላማዊ ሰልፈኞች ከሰዓት በኋላ በተለያዩ የዋሽንግተን ዲሲ ጎዳናዎች በመዘዋወር መፈክሮቻቸውን አስተጋብተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
በሰብአዊ ጉዳዮች ዙሪያ በኢትዮጵያ ውስጥ እየተከናወኑ የሚገኙ ተግባራትን ለመንግስታቱ ድርጅት የስደተኞች ጉዳይ ኮሚሽነር ማብራሪያ እንደተሰጠ የሰላም ሚኒስትሯ ገለጹ። ኮሚሽነሩ የተከናወኑ ስራዎችን በአካል ተገኝተው እንደሚመለከቱ ተናግረዋል። መለስካቸው አመሃ ዘገባ አድርሶናል።
የሰላም ሚኒስትር ወይዘሮ ሙፈሪያት ካሚል በጽህፈት ቤታቸው ዛሬ በሰጡት አጭር መግለጫ እንዳስታወቁት የኢትዮጵያ መንግስት በትግራይ ክልል ህግን ለማስከበር ከወሰደው እርምጃ በኋላ በሰብአዊ ሁኔታው ዙሪያ እየተከናወነ ነው ያሉትን ስራ ለተባበሩት መንግስታት ድርጅት የስደተኞች ጉዳይ ኃላፊ ፊሊፖ ግራንዲ አብራርተውላቸዋል። ሚኒስትሯን እንዳስረዱት በመንግስት ደረጃ በርካታ ሚኒስትሮች የተካተቱበት አገር አቀፍ ኮሚቴ በዚህ ስራ ላይ መሰማራቱን ገልጸው ለኮሚሽነሩ ያስገነዘቧቸውን ዘርዝረዋል።
ይሄ ብሔራዊ ኮሚቴ 26 ከሚሆኑ ዓለም አቀፍ ድርጅቶችና አጋሮች ጋር በቅርበት እየሰራ ነው የሚገኘው። ይህንን በማስተባበር ሂደት የመንግስታቱ ድርጅት የተቀማጭነታቸውን ኢትዮጵያ ያደረጉ ተወካይ አሉ። ከእሳቸው ጋር ቀደም ሲል በዝርዝር ጉዳዮች ላይ ስምምነት ደርሰን በዛ ስምምነት መሰረት የተለያዩ የመልሶ ማቋቋም እና የሰብአዊ እርዳታ ተግባራትን እያከናወን እንገኛለን። የሄድንበትን ርቀት አስገንዝበናቸዋል።
በተለይም በንግግራቸው ውስጥ የተለየ ትኩረት ተሰጥቶት የነበረው የስደተኞችን ጉዳይ በተመለከተ ለኮሚሽነሩ የተደረገውን ገለጻ ለጋዜጠኞች አስረድተዋል።
በተለይም ትግራይ የሚገኙ 4 የስደተኛ ካምፖች ውስጥ ያሉ የኤርትራ ስደተኞች አሉ። ከስደተኞች ጋር ተያይዞ ያለውን የደህንነት ሁኔታቸውን ገልጸንላቸዋል። በተለይ 2 ካምፖች 70% የሚሆኑ ስደተኞች የሚገኙባቸው የተሻለ ደረጃ ላይ ያሉ መሆኑን አስገንዝበናቸዋል። ቀደም ሲል ከነበሩት 2 ካምፖች የወጡ ስደተኞች ደግሞ ከ3,000 በላይ የሚሆኑ ስደተኞች ወደ እነዚህ ካምፖች መግባታቸውን፣ ቀሪ ስደተኞችም በተለያዩ ቦታዎች ይገኛሉ። እነዚህን ስደተኞች የማሰባሰብ የለት ምግቦቻቸውን መድኃኒት የውሃ አገልግሎት እንዲያገኙ ከማድረግ አንጻር በስደተኞችና ከስደት ተመላሽ ኤጀንሲ አማካይነት በቅርበት ከዩኤንኤችሲአር ጋር በጋራ በመሆን እያከናወኑ ያሉት ተግባር አለ። በተሰሩ ስራዎች ላይም የሄድንበትን ርቀት ገለጻ አርገንላቸዋል።
ሚኒስትር ሙፈሪያት አክለውም የሰላም ሚኒስትርና ከስደትና ስደት ተመላሾች ኤጀንሲ ጋር በመተባበር ከአንድ ዓመት በፊትም የስደተኞችን አያያዝ በተመለከተ ዓለም አቀፍ ስምምነቶችንና ደረጃዎችን በጠበቀ መልኩ አያሌ ስራዎች ሲከናወኑ እንደቆዩ ገልጸዋል። ወደ 1 ሚሊዮን የሚጠጉ ስደተኞችን የምታስተናግደው ኢትዮጵያ ጥያቄ የተነሳባቸው በትግራይ የሚገኙ ስደተኞችን የተመለከተ መሆኑን ጠቁመው በሚቀጥሉት 2 ወይም 3 ቀናት ውስጥ ከኮሚሽነር ፊሊፖ ግራንዲ ጋር ተገናኝተው እንደሚወያዩ ተናግረዋል።
አሁን በተፈጠረው ሁኔታ ከአጠቃላይ 1 ሚሊዮን ገደማ ከሚጠጉ ስደተኞች የ18,000 ገደማ ስደተኞች ጉዳይ ነው ማለት ነው እያነጋገረን ያለውና የአንድም ስደተኛ ጉዳይ ቢሆን ያገባናል ብለን ነው እየሰራን ያለ ነው። በእኛ በኩል ይሄው የጀመርነው ጥረት ተጠናክሮ እንደሚቀጥል ከተባበሩት መንግስታት የስደተኞች ጉዳይ ጽህፈት ቤት ጋርም በቅርበት የጀመርነውን ስራ አጠናክረን የምንቀጥል መሆኑን በቀጣይነትም የስደተኞችን ሁኔታና አገልግሎት ለማሻሻል በዘላቂነት እንሰራቸዋለን ብለን ያቀድናቸው እቅዶችን ተግባራዊ ከማድረግ አንጻር ሰፋፊ ጥረቶችን የምናደርግ መሆኑን በእኛ በኩል ገልጸንላቸዋል። እነሱም ያለውን ነባራዊ ሁኔታ ይበልጥ ለመረዳት በቅርበት ለመመልከት ነው በአካል እዚህ የተገኙት። ከዚህ ተነስተው ቀጥሎም እንዴት ትብብራችንን አጠናክረን እንቀጥላለን የሚሉ ጉዳዮች ላይ የጋራ ሀሳብ ለመያዝ ስለሆነ በሚኖራቸው የቀጣይ 2-3 ቀናት ቆይታ በተጨባጭ የሰራናቸውን ስራዎች መሬት ላይ ወርደው የሚያዩበት ጊዜ እንደሚሆን ተነጋግረናል ማለት ነው።
በሰሜን ኢትዮጵያ መንግስት ህግን ለማስከበር ወስጀዋለሁ ካለ ወታደራዊ እርምጃ በኋላ በሰብአዊ ጉዳዮች ዙሪያ ከዓለም አቀፍ ድርጅቶችም ሆነ ከምዕራቡ ዓለም ሀያላን ሀገሮች መንግስታት በኢትዮጵያ መንግስት ላይ ወቀሳ እየተሰነዘረ መሆኑ አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የኢትዮጵያ ቀይ መስቀል ማህበር በትግራይ ክልል ከ3 ሚሊዮን በላይ ለሚሆኑ ዜጎች ድጋፍ ለመስጠት 9 ቢሊዮን ብር ያስፈልገኛል አለ። የዓለም አቀፍ ቀይ መስቀልና ቀይ ጨረቃ ማህበርም ለተመሳሳይ ዓላማ 27 ሚሊዮን የስዊዝ ፍራንክ 1.2 ቢሊዮን ብር ገደማ ማለት ነው ድጋፍ ሲጠይቅ፣ ዓለም አቀፍ የቀይ መስቀል ኮሚቴም 2 ቢሊዮን ብር ጠይቋል። አዲስ ቸኮል ተጨማሪ አለው።
የኢትዮጵያ ቀይ መስቀል ማህበር፣ የዓለም አቀፉ የቀይ መስቀል ኮሚቴና የዓለም አቀፍ ቀይ መስቀልና ቀይ ጨረቃ ፌዴሬሽን በጋራ በሰጡት መግለጫ እንዳስታወቁት በኢትዮጵያ፣ ሱዳንና ጅቡቲ በቅርቡ ከተከሰቱ አለመረጋጋቶች ጋር በተያያዘ ያደረጓቸውን ድጋፎችና ሊያደርጉ ያቀዱትን ከበጀት ፍላጎታቸው ጋር ለዓለም አቀፍ መገናኛ ብዙሃን አቅርበዋል። በቪዲዮ ኮንፈረንስ በተካሄደው ጋዜጣዊ መግለጫ ላይ የኢትዮጵያ ቀይ መስቀል ማህበር ፕሬዚዳንት አቶ አበራ ቶላ በአሁኑ ጊዜ በትግራይ ብቻ ከ3 ሚሊዮን በላይ ዜጎች ድጋፍ ይፈልጋሉ ብለዋል። ለዚህም ለአንድ ዓመት ብቻ ማህበራቸው 9 ቢሊዮን የኢትዮጵያ ብር ያስፈልገዋል ያሉት። በጉዳዩ ላይ ማብራሪያ የሰጡን የኢትዮጵያ ቀይ መስቀል ማህበር ቃል አቀባይ ዶክተር ሰለሞን አሊ ማህበራቸው ከወር በፊት አለመረጋጋት ወደ ተከሰተባቸው አካባቢዎች አጥኚ ቡድኖችን ልኮ ድጋፍ የሚያስፈልጋቸውን ዜጎች መጠን አጥንቷል ብለዋል።
ምዕራብ ትግራይ በኩል እና በዚህ በሰሜን ጎንደር በኩል እንግዲህ የተፈናቀሉ ሰዎች እና የተጎዱ ሰዎች 647,000 የሚሆኑ ናቸው። በአገለግሎ ዳሰሳ ጥናት መሰረት እነዚህ በመካከለኛው ትግራይ፣ በሰሜን ትግራይ እና በምስራቅ እና በደቡብ ደግሞ ትግራይ ወደ 1.3 ሚሊዮን ነው የተጎዱ ሰዎች። በዚህ በደቡብ ትግራይ፣ በሰሜን ወሎ እና እንግዲህ በአፋር ዞን 2 የሚባለው ያ ደግሞ ወደ 400,000 አካባቢ የሚሆኑ 395,000 ሰዎች፣ እንደዚህ በመተከል ደግሞ ወደ 340,000 የሚሆኑ በኮንሶ እዚህ በደራሼ በአሌ እና ቤንች ሸኮ አካባቢ ወይ ጉራ ፍርዳ ተብሎ በሚታወቀው ወደ 205,000 ሰዎች ተረጂዎች ናቸው።
በጥናቱ እንደተመለከተው በትግራይ ብቻ ከ2.2 ሚሊዮን በላይ ዜጎች ድጋፍ እንደሚያስፈልጋቸው መታወቁን አውስተው፣ ይሁንና ይህ ጥናት ከተካሄደ በኋላ ባለው የአንድ ወር ጊዜ ተጨማሪ ድጋፍ ፈላጊዎች በመኖራቸው በአሁኑ ሰዓት በትግራይ ክልል ከ3 ሚሊዮን በላይ ዜጎች ድጋፍ ይፈልጋሉ ብለዋል። እነኝህን ድጋፍ ፈላጊዎች ተደራሽ ለማድረግ ማህበራቸው እያደረገ ስላለው ጥረትም ይናገራሉ።
እንግዲህ ይኸውልህ እስካሁን ድረስ በአጠቃላይ የውሃ ስርጭትንም ወስዶ ምግብ ነክ ያልሆኑ ቁሳቁሶችንና አንዳንድ የሕክምና ቁሳቁሶችንም ጨምሮ በመቀሌም፣ ሽሬም፣ በአክሱምም በአዲግራትም በአጠቃላይ ወደ 360,000 ሰዎች ጋር ደርሰናል። እንግዲህ በአብዛኛው ግን በውሃ ስርጭት ላይ ነው ከፍተኛ ቁጥሩን እንግዲህ መቀሌ አካባቢ እንደዚህ ሽሬን ዲግራትም ላይ የተወሰኑ የውሃ ጥሩ ይሰጠናል። ይሄ የውሃ ስርጭትም ቀጥሏል። እንግዲህ እስካሁን ይሄ ማለት ምንድን ነው? ወደ 2000 የሚሆኑ የጠፋፉ ቤተሰቦችንም ይጨምራል ትግራይ ውስጥ ከእንግዲህ ከግጭቱ ጊዜ ጀምሮ ማለት ነው። በዚህ በጦርነቱ ምክንያት የቆሰሉትን ሰዎች ወደ ሆስፒታል በመውሰድ ተፈናቅለው በዚህ በጎንደር በኩልም በሰሜን ጎንደር በሰሜን ወሎ በኩልም ተፈናቅለው በድንኳን ተጠልለው ለነበሩት እንደዚህ ምግብ ነክና ምግብ ነክ የሆኑ ቁሳቁሶችን የመስጠት የመጀመሪያ ሕክምና እርዳታ የማድረግ ስራዎችንም ጨምሮ ማለት ነው።
የድጋፍ ካለው ፍላጎት አንጻር ኢምንት ነው ያሉት ዶክተር ሰለሞን በአጠቃላይ ለተጠቀሱ 3.5 ሚሊዮን ዜጎች የሚያስፈልጋቸውን ድጋፍ ለማቅረብ የኢትዮጵያ ቀይ መስቀል ማህበር 9 ቢሊዮን የኢትዮጵያ ብር ያስፈልገዋል ብለዋል። በጋዜጣዊ መግለጫው ከኢትዮጵያ ቀይ መስቀል ማህበር ጋር መግለጫ የሰጡት የዓለም አቀፉ ቀይ መስቀል ኮሚቴ የኢትዮጵያ ተጠሪ ካቲያ ሶሪንም በኢትዮጵያ ሱዳንና ጅቡቲ ለተመሳሳይ ረድኤት ስራ 47 ሚሊዮን የስዊዝ ፍራንክ ማለትም 2 ቢሊዮን ገደማ የኢትዮጵያ ብር እንደሚያስፈልጋቸው ገልጸዋል። ከዚህ ውስጥም ከ180 እጁ ኢትዮጵያ ውስጥ ለሚሰራው ስራ እንደሚውል ነው ያገኘነው መረጃ የሚያመለክተው። በተመሳሳይ የዓለም አቀፉ ቀይ መስቀልና ቀይ ጨረቃ ፌዴሬሽን የምስራቅ አፍሪካ ተጠሪ ሚስተር ጆን ሮች በበኩላቸው ፌዴሬሽናቸው 27 ሚሊዮን የስዊዝ ፍራንክ ማለትም 1.2 ቢሊዮን ብር ገደማ የኢትዮጵያ ብር በሱዳን ኢትዮጵያና ጅቡቲ ላለው የረድኤት ስራ እንደሚያስፈልገው ገልጿል። በዚህም 300,000 ሰዎችን በሱዳን 350,000 ሰዎችን በኢትዮጵያና 5,000 ሰዎችን ደግሞ በጅቡቲ ተደራሽ ለማድረግ ማቀዱን አስታውቋል። በሱዳን ካሉ ተረጂዎች 60,000 ገደማዎቹ ከኢትዮጵያ ትግራይ ክልል የተሰደዱ ሲሆኑ በጅቡቲም 66,000 ሰዎች ከትግራይ ክልል ሄደው ወደ ስደተኞች መጠለያ መግባታቸው ተገልጿል። የኢትዮጵያ ቀይ መስቀል ማህበር ዳንሻ አካባቢ 3 አምቡላንሶቹ በወራት አሳስ ተቃጥ ተፈጽሞባቸው እንደነበር ቪኦኤ ዘገበ ሲሆን ከዚህ ባሻገር 60 አምቡላንሶች እንደተዘረፉበት እንዲሁም በትግራይ ክልል የሚገኙ 3 የመድኃኒት መሸጫ መደብሮቹም እንደተዘረፉበት አስታውቋል። የሶስቱ የቀይ መስቀልና ቀይ ጨረቃ አመራሮች ከጋዜጠኞች ልዩ ልዩ ጥያቄ ቀርቦላቸው የነበረ ሲሆን አብዛኛው ጥያቄ በትግራይ ክልል ያለው ጸጥታ ሁኔታ ላይ ያተኮረ ነበር። የኢትዮጵያ ቀይ መስቀል ማህበር ፕሬዝዳንት አቶ አበራ ቶላና የዓለም አቀፉ ቀይ መስቀል ኮሚቴ የኢትዮጵያ ቅርንጫፍ አስተባባሪ ካቲያ ሶሪን በሰጡት ምላሽ በትግራይ ክልል ዋና ዋና መንገዶችን ተከትሎ ባሉ ከተሞች ሰብአዊ ድጋፍ እያደረጉ መሆናቸውን፣ ከመንገዶች ወጥተው ወደ ገጠር ግን አለመድረሳቸውን አስታውቀዋል። ይህም በመንግስት ክልከላ ስለተደረገባቸው ሳይሆን ከጸጥታ ስጋት አንጻር መሆኑን ያስታወቁት። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ ራሱን ከኢትዮጵያ ፌዴራላዊ አንድነት መድረክ ማግለሉን አስታወቀ። የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ ለአሜሪካ ድምፅ እንደገለጹት ኢሶዴፓ ከኦሮሞ ፌዴራሊስት ኮንግረስ ኦፌኮ ጋር በአቋም ልዩነት ምክንያት ከመድረክ ወጥቷል ብለዋል። ኢሶዴፓ ከኦፌኮ ጋር ባለመስማማቱ ከመድረክ መውጣቱን በተመለከተ ከመድረክ ምላሽ ለማግኘት ያደረግነው ጥረት ለዛሬ አልተሳካም ስትል ፀሐይ ዳምጠው ከአዲስ አበባ የላከችው ዘገባ ቀጥሎ ይቀርባል።
የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ መድረክን ከመሰረቱት 8 ፓርቲዎች አንዱ ነው። ይሁንና ፓርቲው አሁን ከመድረክ በመውጣት የራሱን ምልክት ይዞ ለ6ኛው ሀገር አቀፍ ምርጫ ለመወዳደር ዝግጅት ማድረግ ጀምሯል ሲሉ የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ ተናግረዋል። ኢሶዴፓ ከመድረክ የወጣው ከኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፓርቲ ጋር በአቋም ልዩነት ነው ሲሉ ሊቀመንበሩ ገልጿል።
ችግሩ የተፈጠረው እንግዲህ ምርጫው ጊዜ በኮሮና ምክንያት ከተራዘመ የመንግስትም የአምስት አመት እድሜው ካበቃለት ሊያበቃ ከተቃረበ ምን ይሻላል በምለው ላይ መፍትሄው ላይ ተለያየን። እኛ በዚህ ህገ መንግስቱ ይተርጎም በምለው ቀጠል ተተርጉሞም ምለው ምርጫው ከአንድ አመት በኋላ ይካሄድ ያለው መንግስት ይቀጥል የምለውንም አካሄድ ተቀበል የኦፌኮ አቋም ከዚያ ወጣ ብሎ ይሄ መንግስት ይቀጥል ለአንድ አመት ነገር ግን መከላከያውንና የውጭ ጉዳዩን ከያለው መንግስት ጋር በጋራ እንቆጣጠረው የሚል ደግሞ ሌላ በአንድ ጉዳይ ላይ ሁለት መፍትሄ የሚሰጡበትንም ሁኔታዎች አየን። እኛ በዚህ በዋዠቀ ፖለቲካ አካሄድ አብሮ መስራት ስላልቻል አንደኛ ርዕዮተ ዓለም መሰረታችንም የተለያየ ነው። እኛ ሶሻል ዴሞክራቶች ነን። ከእነሱ ጋርም የተገናኘ ነው። በመለስተኛ ፕሮግራም ነው መስማማት አቃተን። ከዚያ በላይ እንዴት አድርጎ በመድረክነት መቀጠል ይቻላል ብለን ከዚህ ምርጫ በፊት ልዩ የምርጫ ምልክት ይዘን ለመወዳደር ይፋ ማውጣት ስላለብን ዛሬ ይህንኑ ጉዳይ በሚመለከት መግለጫ ሰጥተን ውለናል።
የኢሶዴፓ ሊቀመንበር ፕሮፌሰር በየነ ኦፌኮ ከኛ እውቅና ውጪ ከተለያዩ ፖለቲካ ፓርቲዎች ጋር ጥምረት ይፈጥራል ሲሉም ተናግረዋል።
ፖለቲካውም ደፈረሰ የኦፌኮ አመራር ጭምር ሃጫሉ ሞት ቀጥሎ በነበረው ቀጣዎችና ሁኔታዎች ለመታሰር በቁ። እንግዲህ በቁ አጀንዳውም እየሰፋ ሄደ። እንግዲህ የታሰሩት ይፈቱ ካልሆነ ምርጫ ካልሆነ ሰላም የለም የሚለው አይነቱ አልተመቸንም። እኛ ህግና ህጋዊነት ይከበር የምንለው ደግሞ አንዱ የሰላማዊ ትግላችን ማዕከል ነው። እንግዲህ መሪዎችም ቢሆኑ በህግ የማይታወቁ አይነት እንዲህ የሚሉት ሁሉ ከዚህም ጋር ተዛማጅ የሆኑ የሚወጡት መግለጫዎች እኛ ልንገራቸው የማይሆኑ የግልጽ እየሆነ መጣ። ከዚህ ከዚያ በኋላ በመድረክነት አሁን በወቅቱ በዚህ በለውጡ ወቅት በምከናወነው በፖለቲካ ሂደት ውስጥ ከኦፍኮ ጋር አንድነት መሄድ አልቻልም። ያ እነሱም ከመድረክ ውጭ ከሆኑ ድርጅቶች ጋር አንዳንድ ጊዜ ከኦሮሞ ፖለቲካ ድርጅቶች ጋር ስምምነት ላይ ደርሰናል ነው ህብረት ፈጥረናል ይሉናል። ከዚያም ወጥተው ከኦጋዴን ነጻ አውጪ ድርጅትም ጋር ሌላም በአማራ ክልልም ካሉት ከለውጡ መንግስት ጋር ማይጣጣሙት ጋር ትብብር ፈጠርን በዘተርፈ እያሉ መግለጫዎች ሁሉ ማውጣት ጀመሩ።
እንደ ሊቀመንበሩ ገለጻ የኦሮሞ ፌዴራሊስት ኮንግረስ እና ኢሶዴፓ ባላቸው የአቋም ልዩነት አብሮ መጓዝ ባለመቻሉ ኢሶዴፓ ራሱን ችሎ የራሱን ምልክት ይዞ ለስድስተኛው ሀገር አቀፍ ምርጫ ለመወዳደር ዝግጅት አጠናቋል። በጉዳዩ ላይ ከኦሮሞ ፌዴራሊስት ኮንግረስ አመራሮች ምላሽ ለማግኘት ያደረግኩት ጥረት ለዛሬ አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
የነ አቶ ጀዋር መሐመድን ችሎት ለመከታተል ወደ ልደታ ከፍተኛ ፍርድ ቤት ካመሩ ሰዎች መካከል ከ80 በላይ የሚሆኑት መታሰራቸውን ፖሊስ አረጋግጧል። የታሰሩት ሰዎች ሁከት ለመቀስቀስ አስበው የነበሩ ናቸው ብሏል ፖሊስ። በአካባቢው የነበሩ እማኞች በበኩላቸው ሰዎቹ ለነ ጀዋር መሐመድ ያላቸውን አጋርነት ለመግለጽ ቢጫ ልብስ ለብሰው ወደ ችሎቱ ለመግባት እየተጠባበቁ እንደነበረ ገልጸዋል። ሙክታር ጀማል ዝርዝር አለው።
በእነ አቶ ጀዋር መሐመድ መዝገብ የተከሳሾችን የእምነት ክህደት ቃል ለመስማት ባለፈው ረቡዕ የተሰየመው ችሎት ወደ ጉዳዩ ሳይገባ ተለዋጭ ቀጠሮ በመስጠት መነሳቱ ይታወሳል። ለዚህ አንዱ ምክንያት ደግሞ ችሎቱን ለመከታተል የመጡ በርካታ ሰዎች መታሰር እና ወደ ውስጥ እንዳይገቡ መደረግ መሆኑን ነው በአካባቢው የነበሩ እማኞች የሚናገሩት። የታሰሩት ለእነ ጀዋር መሐመድ ያላቸውን አጋርነት ለመግለጽ በማረሚያ ቤት የሚለበሰውን ቢጫ ልብስ የሚመስሉ አልባሳትን ለብሰው የመጡ መሆናቸውን እማኞች ጠቁመዋል። ስሟ እንዳይጠቀስ የጠየቀች አንዲት እማኝ ለአሜሪካ ድምፅ ያስረዱት ይህ ነው።
ቢጫ ልብስ ለብሰው የነበሩትን ወደ ውስጥ መግባት አትችሉም ብሎ የአዲስ አበባ ፖሊስ ይዟቸው ሲሄድ ነበርን ያየሁት። እኛም ያንኑ ቢጫ ቀለም ያለው ልብስ ነበር ለብሰን ነበር ነው። ትንሽ ወደኋላ ዘግየት ብለን ነበር እና እዛ በምንደርስበት ጊዜ ይዟቸው በእግር እየሄዱ ነበር። እነሱም በእግር ይዘው ተሻግሮ ባለው አስፓልቱ ላይ ደግሞ ከኋላ ክፍተ መኪና ላይ ቢጫ ልብስ የለበሱት ሰዎች ጭኗቸው እየሄዱ ነበር።
የአዲስ አበባ ፖሊስ ኮሚሽን ሰዎቹ መታሰራቸውን አረጋግጧል። የኮሚሽኑ ሕዝብ ግንኙነት ዳይሬክተር ኮማንደር ፋሲካ ፋንታ የታሰሩ ሰዎች ቢጫ ልብስ በመልበስ ሁከት ሊፈጥሩ ነበር ይላሉ።
ቢጫ ለብሰው በቡድን ሆነው ሕዝቡን ለማሸበር ከተማ ላይ ሁከት ለመፍጠር እና ግርግር ለመፍጠር በማሰብ ከተለያዩ ኢትዮጵያ ክልሎች የመጡ ሰዎችን በመረጃው አስቀድሞ ደርሶን ስለነበረ ኦኤምኤን ዩቲዩብ ላይ ቢጫ ለብሰን ተቃውሞ እናሰማለን ብለው ጥቃት ሲያደርጉ ስለነበረ ከተለያዩ አካባቢዎችም አዲስ አበባ ውስጥ ገብተው ሲዘጋጁ የነበሩትን 81 ይዘን 48 ሰዎችን ምርመራ እያጣራ ነው የሚገኘው። ሌሎችም ከጉዳዩ ጋር ቀጥታ ግንኙነት የሌላቸው ናቸው በሚል በምክርና በማስጠንቀቂያ የተለቀቁ አሉ ማለት ነው።
በአካባቢው የነበሩ ጠበቆችም የህግ ሰዎችም ሰዎቹ ቢጫ ልብስ ለብሰው ከመምጣት ውጪ ያደረጉት ነገር አልነበረም ነው የሚሉት። ሁከት ለመቀስቀስ ሲሉኝ የተደረገ ነገር አለ ወይ? የያዙ በእጃቸው የተገኘ ነገር አለ ወይ? በምን ነበር ሁከት የሚቀሰቀሱት?
በተለያየ መልኩ ነው ሁከት እንግዲህ የሚፈጠረው። ምንም በእጅ መያዝ አያስፈልግም። ለወንጀል መነሳሳት፣ ለወንጀል ስራ መተባበር፣ ለወንጀል ስራ ሌሎች ሰዎችን መቀስቀስ ምንም መያዝ ሳያስፈልግ በቃልም በጽሁፍም በተለያየ መልኩ ሊቀሰቅሱ ይችላሉ። በተለያየ መልኩ መንግስት ላይ ጫና በመፍጠር በህግ የታሰሩ ሰዎቹ እንዲፈቱ ህግ እንዳይከበር ለማድረግ የሚፈልጉ ኃይሎች ናቸውና ምንም ሌላ ጽሁፍ አያስፈልግም፣ ሌላ ይዞ መገኘት አያስፈልግም። ለወንጀል ስራ መነሳሳት በራሱ ወንጀል ነው።
ትውከት ለማስቀስቀስ የሚያስችል ነገር በእጃቸው የሉም ካሉኝ መቃወምም ሆነ የሆነን አካል መደገፍ እንደዚያውም ደግሞ የተለያዩ መልክ አልባሳትን ለብሶ መገኘት በህግ ክልክል ነው፣ ወንጀል ነው ተብሎ የተቀመጠ መመሪያ ወይንም ህግ አለ? ምን መሰረት ላይ ቆሞ ነው ፖሊስ እነዚህን ሰዎች ያሰረው?
ልብስ ለብሶ መምጣት ወንጀል አይደለም፣ መቃወምም በራሱ ወንጀል አይደለም። ማንም ሰው መቃወም ይችላል። በግልጽ በኢትዮጵያ ህግ የተቀመጠው ማንም ሰው የመጻፍ የመናገር የሰላቶቹን ጨምሮ መንግስትን የመቃወም መብት አለው እና መብቱ የሌሎችን መብት በማይጋፋ ሁኔታ ነው ሲቃወም።
በቁጥጥር ስር የዋሉ ሰዎች እንደዚያውም ደግሞ ወደ ፍርድ ቤቱ እንዳይገቡ የተደረጉ ሰዎች የታሳሪዎች ወላጆች ጭምርም ነበሩ። ይህ ደግሞ የወላጆችንም መብት መጋፋት አይሆንም ወይ?
ታሳሪ ቤተሰቦች እና ታሳሪ ወላጆች ካልተገኙ ችሎቱ ሊካሄድ አይገባም የሚሉ የእነሱ ጠበቆችን ፍርድ ቤት ገልጾ ነበረ። እውነተኛ የሆነ ዲሞክራሲያዊ ስርዓትን ለመገንባትና ሀሳቡ ሰላማዊ በሆነ መንገድ ስራውን እንዲሰራ ሳይሆን እየተፈለገ ያለው ሌሎች ሰዎችን በመጠቀም ሰዎቹ እርስ በራሱ እንዲጋጩ በማድረግ በዋናነት ከጅዋር በስተጀርባ ያሉ ሰዎች ናቸው ይህን የሚቀሰቅሱት የሚነሳሱት። አሁን በወቅቱ ፍርድ ቤት ገብቶ ቢሆኑ ኖሮ ችሎት ላይ ሌላ ችግር ይፈጠር ነበር እና
ችሎት ቢገቡ ምን ይፈጠራል ብለው ነበር ፖሊስ የፈራው?
ቢያንስ ተሰባስቦ የሄደ ሰው በአንድ ቦታ አንድና ሁለት ሰው ከሆነ ብዙ ችግር ሊኖረው ይችላል። ግን ችሎት ውስጥ ያንን 50-60 ሰው የማስተናገድ አቅም አለው ወይ? ሁለተኛ ከገባ በኋላ ምንድን ነው የሚያደርጉት የሚችሉት የሚለውን ከጸጥታ አንጻር ነው እንግዲህ በመተንተን የሚቻለው እንጂ ምን ሊፈጠር ይችላል የሚለው ነገር ግምታዊ የሆነ ነገር ማስቀመጥ ሊያስቸግር ይችላል።
ከታሳሪዎች ውስጥ የተወሰኑ ሰዎች መለቀቃቸውን ኮማንደር ፋሲካ ጠቁመዋል። ችሎቶችን ለመከታተል በፍርድ ቤቶች የሚገኙ ሰዎች ተከሳሾችን አጋርነት ወይንም ተቃውሞ የመግለጽ መብታቸው እስከምን ድረስ ነው? የኢትዮጵያ ሕግስ በጉዳዩ ላይ ምን ይላል? በቀጣይ ከባለሙያዎች አስተያየት ጋር ልንመለስ እንሞክራለን። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
የዜናና የመጽሔት ክፍለ ጊዜያችን እዚህ ላይ አብቅቷል። የተከበራችሁ አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። በፌዴራል መንግስታችንና በጁባላንድ ክፍለ ግዛት መካከል ግጭት ትቆሰቁሳለች በሚል ሶማሊያ ያቀረበችባትን ክስ ኬንያ አስተባብላለች። በዚህ ሳምንት በሶማሊያ ፌዴራል መንግስትና በጁባላንድ ኃይሎች መካከል በተካሄደው ውጊያ ከ20 የሚበልጡ ሰዎች ተገድለዋል። ሶማሊያ የፖለቲካ ውጥረቱን እና የጸጥታ መደፍረሱን ከጀርባ ሆና የምትቆሰቁስ ኬንያ ነች ስትል ትከሳለች። መሐመድ ዩሱፍ ዘገባ ልኮልናል። ቆንጅታ እየታቀርበዋለች።
የኬንያ መንግስት ቃል አቀባይ ሳይረስ አጉና ትናንት ሐሙስ ናይሮቢ ላይ ለጋዜጠኞች በሰጡት ቃል በሞቃዲሾ በማዕከላዊው መንግስትና በፌዴራላዊው የጁባላንድ ክፍለ ግዛት መካከል ባለው ውጥረት ኬንያ ፈጽሞ እጇን አልከተተችም ብለዋል።
As a country, we want to state very clearly and categorically that we will not accept to be drawn into internal politics.
እኛ እንደ ሀገር በሶማሊያ የውስጥ ፖለቲካ ውስጥ ተጎትተን እንድንገባ እንድንደረግ የማንፈልግ መሆኑን በጣም በግልጽ መናገር እንፈልጋለን። ስለዚህ የሶማሊያ አመራር ኬንያን በውስጥ ጉዳይ ማስገባቱ እንዲያቆም እንጠይቃለን። ያን ብለንም ሰላም እንዲፈጠር ግፊት ማድረጋችንን እንቀጥላለን። ሁሉም የሶማሊያ መሪዎች ለግጭቱ በውይይት መፍትሄ ለማምጣት የሚያስችል ድባብ እንዲፈጥሩ እንማጸናለን።
በሳምንቱ መጀመሪያ ሰኞ ዕለት በጁባላንድ ኃይሎችና በማዕከላዊው መንግስት ወታደሮች መካከል ኬንያና ሶማሊያን በሚያዋስነው ድንበር ላይ በመትገኘው በለድሃው ከተማ ውጊያ ተካሂዷል። 21 ሰዎች ተገለዋል፣ የሚበዙት ህጻናት ናቸው። በክፍለ ሀገሪቱ ባሉ የርዳታ ተቋማት መሰረት በግጭቱ ምክንያት ቢያንስ 30 ሺህ ነዋሪዎች ቀያቸውን ትተው ሸሽተዋል። ሙስጠፋ አብዱላሂ በውጊያው የህቴ ልጆች ቆስለው ወደ ሞቃዲሾ ተወስደው እየታከሙ ናቸው ብለዋል።
በለድ ሃው ውስጥ ሰኞ ዕለት በነበረው ውጊያ የህቴ ቤት በመድፍ ተመቷል። አምስት ሰዎች ሲገደሉ አንዳንዶቹ ህጻናት ቆስለዋል። ሁለቱ ሴቶች ልጆች የህክምና እርዳታ እየተደረገላቸው ነው። ቢያንስ ለሁለት ወር ሆስፒታል መቆየት ይኖርባቸዋል።
ደኛዋ ሆዷ ላይ ተመታ ቆስላለች፣ እጇ ተሰብሯል፣ ሌላይቱም እጅና እግሯ ተሰብሯል ሲሉ የልጆቹ አጎት አብዱላሂ አክለዋል። በበለድሃው ያለውን ሁኔታ ለመገምገም ትናንትና ወደ ከተማይቱ የተጓዙት የሶማሊያ የማስታወቂያ ሚኒስትር ኦስማን ዱቤ ለጋዜጠኞች በሰጡት ቃል ሀገራችን መልካም ጉርብትናና ሰላምን ፈላጊ ነች፣ ግን ጠላት ከውጭም ይሁን ከሀገር ውስጥ ከመጣ ደግሞ ትከላከላለች ብለዋል።
ማንም ሊያጠቃን ቢመጣ ድል እንመታዋለን። ከውጭም ይሁን ከውስጥ የሚነሳብንን ጠላት እናሸንፋለን። እኛ ሰላምን፣ ወንድማማችነትን ነው የምንፈልገው። አንዳንዶች ግን ያ አይገባቸውም። እኛ ከተሞቻችን ሰላም እንዲሆኑ እንፈልጋለን። ጁባላንድ፣ ጌዶ፣ በለድሃው ሰላማዊ እንዲሆኑ ነው የምንሻው። ያን አንረዳም ሲሉ ግን ያለን አማራጭ ራሳችንን መከላከል ይሆናል።
የጁባላንድ ኃይሎች የመንግስት ይዞታዎችን እንዲያጠቁ መሳሪያ የምታስታጥቅ ኬንያ ነች ብላ ሶማሊያ ትወነጅላለች። የኬንያ ባለስልጣናት ክሱን ያስተባብላሉ። የኬንያ መንግስት ቃል አቀባይ ሳይረስ አጉና ኬንያ ሶማሊያን እየረዳች የምትገኝ ሀገር ነች፣ ሀገራችን የምትጠቀመው ሶማሊያ ሰላም ብትሆን ነው ብለዋል።
If this is a country where they run to institutions of violence, how then can we be the same country that is
እቺ ሀገር ሁከት ሸሽተው የሚመጡባት ሀገርና ታዲያ እሷው ጸጥታው እንዲደፈርስ እንዴት ነው የምታደርገው? ተሰደው የሚመጡባት ነች እኮ። እዚህ ጋር ልክ ያልሆነ ነገር አለ። እውነቱን ለመናገር በሶማሊያ አለመረጋጋት መፍጠር ኬንያን የሚጎዳት እንጂ የሚጠቅማት አይደለም።
በአሁኑ ጊዜ ኬንያ 270,000 የሶማሊያ ስደተኞችን አስጠልላለች። በብዙ ሺዎች የሚቆጠሩ ስደተኞችም በትናንሾቹም በትላልቆቹም የኬንያ ከተሞች እየሰሩ ይኖራሉ። የሶማሊያ መንግስት በሽብርተኛው አልሸባብ ላይ በሚያካሂደው ውጊያ በአፍሪካ ህብረት የሶማሊያ የሰላም አስከባሪ ተልእኮ አሚሶም ውስጥ ድጋፍ የሚሰጡ ወታደሮችን ካሰማሩ የአፍሪካ ሀገሮች መካከል አንዷ ኬንያ ነች።
የአፍሪካ ባለስልጣናት ለኮሮና ቫይረስ የተጋለጡ ከ3 ሚሊዮን በላይ ሰዎች መኖራቸው ለተረጋገጠባት አህጉር በመቶ ሚሊዮኖች የሚቆጠሩ የክትባት መድኃኒቶችን ለማግኘት እየሰሩ መሆኑን ተናግረዋል። የአህጉሪቱ ከፍተኛ የጤና ባለስልጣን ለተጓዥ መንገደኞች ደረጃውን የጠበቀ የምርመራ ዝግጅት እንዲደረግም ጠይቀዋል። የአሜሪካ ድምፅ ዘጋቢ አኒታ ፓውል ከጆሃንስበርግ የላከችውን ዘገባ ደረጀ ደስታ ያቀርበዋል።
የአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል ኃላፊ ባለስልጣናቱ በሚቀጥለው ዓመት ውስጥ ከ300 ሚሊዮን በላይ የሆኑ የክትባት መድኃኒቶችን ለማግኘት የተለያዩ ስልቶችን እየተጠቀሙ መሆኑን ተናግረዋል። በአፍሪካ ቫይረሱ ከተከሰተበት ካለፈው የካቲት ወር ጀምሮ እስካሁን ከ3.4 ሚሊዮን በላይ ሰዎች ለኮሮና ቫይረስ መጋለጣቸው የተረጋገጠ መሆኑ ተገልጿል። ከዚያን ጊዜ አንስተው ይላሉ ዶክተር ጆን ነኬንሶን፣ በአህጉሪቱ ውስጥ ባሉ የጤና ተቋማት 30 ሚሊዮን ምርመራዎች ተካሂደዋል። አብዛኞቹ በ10 አገራት ውስጥ የሚገኙ ሲሆን እነሱም ቫይረሱ በከፍተኛ ሁኔታ እየተስፋፋበት መሆኑ በሚነገረው ደቡብ አፍሪካን ጨምሮ በኢትዮጵያ፣ ናይጄሪያ፣ ኬንያ፣ ዛምቢያ እና ኡጋንዳ ናቸው። ምርመራዎቹ የተካሄዱት ከ500 በታች በሆኑ ቤተምርምሮች ውስጥ ሲሆን ግብጽ፣ ሲሸልስ እና ጊና ክትባቶቹ መሰጠት የጀመረባቸው አገሮች መሆናቸውም ተናግረዋል። ዶክተር ጆን ኤምቲኤን የተባለው ድርጅት አፍሪካ ህብረት 3 ሚሊዮን የሚደርሱ የጤና ዘርፍ ሰራተኞችን ለማስከተብ ለሚያደርገው ጥረት 25 ሚሊዮን ዶላር እርዳታ መለገሱን ተናግረዋል።
That's a great initiative. It speaks to the power of partnership and what the private sector can do, step up to the plate and do that. We call on
ያ ትልቅ መነሳሳት ነው። ይህ የተበበረን ዋጋ የሚገልጽ ሲሆን የግሉ ዘርፍ ምን ማድረግ እንደሚገባው
አስቦ ማድረጉ ያንን ያሳያል። ሌሎችንም የግሉ ዘርፍ አባላት ከኛ ጋር መስራት የሚችሉበት መንገድ እንዲያመቻቹ ጥሪያችንን እናቀርብላችኋለን። ይህንን ወረርሽኝ በተለይም ከዚህ ክትባት ጋር ሆነን መዋጋት እንችላለን።
ክትባት እጅግ ቅድሚያ የሚሰጠው አስፈላጊው ነገር መሆኑን ነኬንግሶን ተናግረዋል። አፍሪካ ህብረት ከአሜሪካና እንግሊዝ መድኃኒት አምራች ኩባንያዎች ጋር ከሚያደርገው ትብብር በተጨማሪ ከሩሲያ፣ ከቻይናና ኩባ ከሚገኙት ክትባት መድኃኒት አምራቾችም ምርቶች ይሰሩ እንደሆን ለማየት ህብረቱ የመተማመኛ ስምምነቶችን መፈራረሙን ገልጸዋል። በአፍሪካ የጤና ባለስልጣናት ዘንድ ያለው አንዱ ጥያቄ ማረጋገጫውን ያገኙትና አሁን ስራ ላይ ያሉት ክትባቶች በተለይ እንደ ደቡብ አፍሪካ ባሉ አገሮች ዝርያቸውን ቀይረው እንደተገኙት የ501V2 ቫሪያንት ቫይረሶች ላይ ክትባቱ መስራት አለመስራቱን ማወቁ ላይ ነው። ዶክተር ሳሊም አብዱል ከሪም የደቡብ አፍሪካ ኮሮና ቫይረስ ግብረ ኃይል መሪ ለአገሪቱ መንግስት ቴሌቪዥን ክትባቱ ስለመስራቱ ተስፋ የሚታያቸው መሆኑን ተናግረዋል።
If I was to speculate and guess, I would estimate that it's quite likely that the vaccine will work, given that
እንደው ዝም ብዬ እንደምገምተው ከሆነ ይሄኛው ክትባት ይሰራል። ያ ከሆነ ደግሞ ሌላኛው ክትባት ለዚህኛው የቫይረስ ዝርያም ይሰራል።
ነኬንግሶን በተወሰኑ አገሮች ላይ ዝም ብሎ በጅምላ ስለሚጣለው የጉዞ እገዳም ጥርጣሬ አላቸው። በዚህ ሳምንት መጀመሪያ ላይ የዩናይትድ ስቴትስ ፕሬዝደንት በአገሪቱ በታየው የ501V2 ቫይረስ ዝርያ ሳቢያ ከደቡብ አፍሪካ በሚመጡ መንገደኞች ላይ እገዳ ጥለዋል። ስለ እገዳው ነኬንግሶን እንዲህ ይላሉ።
We should not be banning people because of the geography or the origin, but we should be encouraging people to travel with a negative test. And if we do the negative...
ሰዎችን ዝም ብለን በመልካ ምድር አቀማመጣቸው ብቻ በጅምላ ማገድ የለብንም። ይልቁንም ማድረግ ያለብን ተመርምረው ከቫይረሱ ነጻ ከሆኑ በኋላ እንዲጓዙ ነው ማድረግ ያለብን። ያንን ካደረግን ከቫይረሱ ነጻ የሆኑ ሰዎች መጓዝ የሚችሉበት አንድ ወጥ የሆነ አሰራር ይኖረናል። በተለያዩ ዝርያዎች ጋር ብቻ ተያይዘው የሚነሳው ነገር ያኔ ይቀራል። ምክንያቱም ከኮቪድ ነጻ ነህ ማለት ከኮቪድ ነጻ ነህ ማለት ነው። ለአንደኛው የኮቪድ አይነት ነጻ ሆነህ ሌላኛው የኮቪድ አይነት ሊይዝህ አይችልም።
የቫይረሱን አያያዝና መከላከል የሚቆጣጠሩ ካሜሮናዊው ሐኪም የኮቪድን ወሬ ለጊዜው ገታ በማድረግ አፍሪካውያንን ሌላ ነገር እንዲያስታውሱ ጠይቀዋል። ለአፍሪካ ግንባር ቀደም ብርሃን ናቸው ያሏቸውን ሶስቱን መሪዎች የታንዛኒያው ጁሊየስ ኒሬሬ፣ በደቡብ አፍሪካ የመጀመሪያው ጥቁር መሪ ፕሬዚደንት ኔልሰን ማንዴላ እንዲሁም የኢትዮጵያውያን ንጉስ ቀዳማዊ ኃይለ ሥላሴን በመጥቀስ አፍሪካ ራስዋን እንድትችልና እንድትተባበር ጥሪ አቅርበዋል። ስለዚህም ይህን ወረርሽኝ እንደ አህጉር በአንድነት ካልታገልነው ተያይዘን እንጠፋለን በማለት የካሜሩኑ ሐኪም አስጠንቅቀዋል።
በኢትዮጵያ በተደጋጋሚ የሚከሰቱትን ግጭቶችና ጥቃቶች ለማስቆም የሃይማኖት ተቋማት ኃላፊነታቸውን ምን ያህል እየተወጡ ነው በሚል ከሃይማኖት ተቋማት ጉባኤ ጠቅላላ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ጋር የተደረገውን ክፍል አንድ ቆይታ ማክሰኞ ዕለት አቅርበን ነበር። ቀጣዩ ክፍል ኢትዮጵያ ውስጥ ስጋት ሆነው በቀጠሉ ጉዳዮች ዙሪያ የሃይማኖት ተቋማት ሊኖራቸው የሚገባው ሚና ምን መሆን አለበት የሚለውን ይዳስሳል። ከሊቀ ትጉሃን ቀሲስ ታጋይ ታደለ ጋር ቆይታ ያደረገችው ስመኝሽ ቆየናት።
ሊቀት ጉሃን ቀሲስ ታጋይ ታደለ፣ እንግዲህ እንዳልኩት ጉባኤው በተለያዩ ጊዜያት በግጭቶች ዙሪያ የሚያወጧቸው መግለጫዎችን፣ ምክሮች እናያለን እናነባለን እና ከዛ ጀርባ እየሰራችኋችሁ ያላችሁት ስራ ላይ ነው አተኩሬ ጥያቄዎችን እየጠየኩ ያለሁት።
እኛ ይህንን ግጭት በተለይ ከመግለጫ ከሰላም ጥሪ ባሻገር ታች ወርደን ህብረተሰቡን የሰላም ስራ በአብሮነት ስራ በደንብ ለመስራት የኢትዮጵያ ሃይማኖት ተቋማት ጉባኤ በትልቁ በአጀንዳው ቀርጾ እየተንቀሳቀሰ ነው ያለው። ህዝቡም ሊያግዘው ይገባል። የሚዲያ አካላትም ገለልተኛ ሆኖ በሁሉም ነገር ከመውቀስ በላይ የሚቻለውን ጥረቱን እያደነቁ ያለው ውስን የሰው ኃይል ነው ያለን። እኛ ምንም አይነት የራሱ የሆነ ገቢ ያለው ተቋም አይደለም። በየቤተ እምነቱ ከሚዋጣው ገቢ በቀር እንደሌላው በጀት በስፋት ይዞ የሚንቀሳቀስ ተቋም አይደለም እና በጣም ሊታገዝም የሚገባ ተቋም ነው። ትልቅ ሀገራዊ ኃላፊነት የተሸከመ በህዝቡ ዘንድም ታማኒ የሆነ ተቋም ነው። በእውነት ለኢትዮጵያ መፍትሄ ነው ብዬ ነው መወስደው።
አሁንም ከፊታችን እንግዲህ ብዙ ሁኔታዎች ይጠብቁናል። ቀደም ሲል የጠቀሱት ከወራት በኋላ የሚደረገውን ምርጫ ጨምሮ የቀጠሉ ግጭቶች አሉ፣ የረሀብ ስጋቶች አሉ እና የእናንተ ጉባኤ ለጉዳዮቹ ቀረብ እንደማለቱ መጠን ከፊታችን የሚታዩ
የሚታዩን ተስፋና ስጋቶች ምን ይመስላሉ? በቀጣይስ ሃይማኖት ያለውን ከፍተኛ ተጽዕኖ ታሳቢ ያደረገ የጋራ መግባባት ሰላም እንዲፈጠር አገራዊ ጉዳይስ ላይ የምትሰሯቸው ስራዎች ምን ይመስላሉ? በዛ በልኩ እየተንቀሳቀሳችሁ ነው?
እኛ እንግዲህ እኛ ሰላምን የሚያሳጡ ይሄኛው ይመለከተናል ይሄ አይመለከተንም እንላቸው ጉዳዮች አሉ። በአሁን ሰዓት ማንዴታችን ነው ይሄ ከማንዴታችን ውጭ ነው አንልም። በሁሉም ጉዳዮች ለኛ ሰላም ሲጣ ሀገር ሲጠፋ ፖለቲከኛ ያው መቼስ ዘላለማዊ አይደለም። ሁሉም የራሱን አማራጭ ይዞ መጥቶ ይወዳደራል። የሚያሸንፈው ኃይል ሀገር ይመራል። እዚህ የመረጠው ኃይል ሀገር ይመራል። ሀገር ግን እንደ ሀገር ትቀጥላለች። ሃይማኖት ተቋማት እንደ ሃይማኖት ተቋማትነታቸው ይቀጥላሉ። ገለልተኛ የትኛውንም ሳያደሉ የትኛውም ሳይወግ ነው። ሁሉም ጊዜም ከፖለቲካና በተለይ ሃይማኖተኛ መለያየት አለባቸው። ወደፊትም አቋማችን ነው። ህገ መንግስቱ ስላለ ብቻ ሳይሆን መንግስታዊ ስርዓት ጊዜያዊ ስርዓት ነው ብለን መንግስት ዘላለማዊ ስርዓት አይደለም። ስለዚህ ከዚህ ሳቢያ አንጻር እኛ አገራዊ ኪሳራ፣ ህዝብ እንዳይባላ፣ ህዝብ እንዳይገዳደል፣ ህዝብ ላይ ሌላ ችግር እንዳይደርስ ምንችለውን ሁሉ የማይመለከተንም ጉዳዮች እንኳን ቢኖሩ መቼስ ፖለቲካ ውስጥ ባንገባም፣ ነገር ግን እንዲሰሙን ያለንን የምንችለውን ተጽዕኖ የመፍጠር ስራ ሀገር እንዳትረበሽ፣ ሀገር እንዳትበታተን፣ ህዝብ ለህዝብ እንዳይለያይ ምንችለውን ጥረት እናደርጋለን። የሚገሰጸውን እንገስጻለን። የሚበረታታውን እናመሰግናለን። አሁን ምርጫ እየመጣ ነው። አዎ ሁሉም ልጆቻችን ናቸው። የትኛውም ተቃዋሚውም፣ ተፎካካሪውም፣ ገዥውም ሁሉም ለእኛ ልጆቻችን ናቸው። ነገር ግን በሰላማዊ መንገድ ህዝብና ህዝብ ሳይገዳደል፣ ሞት ሳይመጣ፣ ንብረት ሳይወድም በሰላማዊ መንገድ ምርጫው እንዲካሄድ አባቶችም እንዲሰሙ እነሱም የፖለቲካ ኃይሎች ቃል እንዲገቡ ለህዝቡ ለሃይማኖት አባቱ መሪው ቃል እንዲገቡ ይህንን ስራ እንሰራለን። ከምርጫ ቦርድ ጋር ህጉን ተከትለን የማስተማር ኃላፊነታችን ማንዴታችን ፕሮፖዛል አስገብተናል። ህዝቡን በዚህ ጉዳይ ላይ እኛ የማስተማር ስራ፣ የሰላም ግንባታ፣ ግጭት እንዳይኖር፣ ሌላም ሌላም ነገር እንዳይኖር በራሳችን መዋቅሮች፣ በክልሎቻችን፣ በዞናችን፣ በወረዳዎቻችን አማካኝነት በሁሉም ቤተ እምነቶች ባሉት እንትን ሰላማዊ ህዝቡ ሰላማዊ እንዲሆን ወደ ሌላ ሁከት እንዳይገባ የማስተማር ስራ ለመስራት ኦልሬዲ እንቅስቃሴ ጀምረናል። የምንቀጥል ነው የሚሆነው ማለት ነው። ስለዚህ ሁሉም ነገር ላይ ሀገራዊ ኃላፊነታችን ወስደን ነው፣ ህዝባዊ ኃላፊነታችን ወስደን ነው፣ ተቋማዊ ኃላፊነታችን ወስደን ነው የምንንቀሳቀሰው ማለት ነው።
እንደው በመጨረሻ በየክልሉ በየዞኑ በየቀበሌው ከህዝብ ጋር ቀጥተኛ ግንኙነት ያላቸው የሃይማኖት ተቋማት እንደ ቤተ ክርስቲያናት ሊሆኑ ይችላሉ፣ መስጊዶች ወይም ሌሎች ሃይማኖት ተቋማት ግጭትን በማብረድና ሰላም በማምጣት ረገድ ሊኖራቸው ስለሚገባቸው ሚና የሚያስተላልፉት መልእክት ወይም የሚሉት ካለ በእርሱ መጨረስ እንችላለን።
እኔ እንኳን የሚለው ሳይሆን ስመኝ እዛው መጽሐፍቶቻችን የሚሉትን ይተግብሩ። ያ ማለት ምንድን ነው? ሰው ወደ ራሱ ስሜት አይውሰድ። እምነት ተቋማት መመሪያችን አንድና አንድ ነው፣ ወይ መጽሐፍ ቅዱስ ነው ወይ ቅዱስ ቁርአን ነው። እነሱ ደግሞ አልተጋጩም አይጋጩም፣ የሚሰብኩት ሰላምን ነው። ሰላምን የሚያሳጣው ስብከት የምንሰብከው እኛ ግለሰቦች ነን፣ እኛ ሰዎች ነን። ስለዚህ የራሳችን ስሜት ነው የእምነት ተቋማት መመሪያዎቻችንን ሳይሆን የራሳችንን ስሜት ስለሆነ እያደረግን ያለ ነው። ከዚህ ስሜት ውስጥ ወጥተን መጽሐፍቶቻችን ወይንም አስተምሯችን የሚለውን ብቻ እየተገበር ወደ ሰላም ህዝቡ እንዲመጣ፣ ወደ ፍቅር እንዲመጣ፣ ወደ አብሮነት እንዲመጣ፣ ወደ መከባበር እንዲመጣ ተቻችሎ ይህንን ዘመን እንዲሻገር ሁሉም ኃላፊነት አለኝ ከፈጣሪ የተቀበልኩት የሃይማኖት አባትነት ማዕረግ አለኝ የሚል ሁሉ ለሰላም ዘብ ሊቆም ይገባል። አይመለከተኝም የሚል አስተሳሰብ ጽንሰ ሀሳብ ከሃይማኖት አባቶች አይጠበቅም። በሰላም ዙሪያ ላይ መስራት የሁላችንም ድርሻ እንዲሆን ተክተን ኢትዮጵያችንን ሰላም እንድትሆን ከፈለግን እኔ ምንድን ነው የኔ ድርሻ ብለን መንቀሳቀስ አለብን። ነገ እሳት ከነደደ በኋላ መጥፊያው ከጠፋ በኋላ ብንጮህ ሰሚ የለንም። መጮህ ካለብን አሁን ነው። መተባበር ያለብን አሁን ነው። በጋራ መስራት ያለብን አሁን ነው የሚል ነው።
ሊቀ ትጉሃን ቀሲስ ታጋይ ታደለ፣ በኢትዮጵያ ውስጥ በሚታዩ ግጭቶች፣ እየበረከቱ በመጡ ግድያዎች፣ መፈናቀሎች ዙሪያ የሃይማኖት ተቋማት ምን እየሰሩ ነው? ሊኖራቸው የሚገባው ኃላፊነት ምንድን ነው? በሚለው ዙሪያ በተለይ የሃይማኖቶቹ ጥምረት ጉባኤ እየሰራቸው ወይ ባሉ ጉዳዮች ላይ ማብራሪያውን ስለሰጡን በአድማጮች ስም በጣም ነው የማመሰግነው።
እኔም አመሰግናለሁ።
ይህ ፕሮግራም ማስታወቂያ። የአሜሪካ ድምጽ ሬዲዮ የትግርኛ አገልግሎት በ9485 በ1240 በ13765 ኪሎ ሄርትስ ወይም ደግሞ በ31 በ5 እና በ22 ሜትር ባንድ ቅዳሜና እሁድ ማስተላለፍ ይጀምራል። የቅዳሜና እሁድ ፕሮግራማችን እስካሁን ባለው ጊዜ በሳተላይት ብቻ ነበር ሲተላለፍ የቆየው። ከነገ ቅዳሜና እሁድ ጀምሮ ግን ልክ ከሰኞ እስከ አርብ ድረስ እንደ አማርኛው ከሳተላይቱ ሌላ በሬዲዮም እንደሚተላለፍ ለማሳወቅ እንሻለን። የአሜሪካ ድምፅ የትግርኛ አገልግሎት። ውድ አድማጮች የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ ያበቃ። የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳነች ፍስሃዬ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ፣ መልካም ምሽት።